በሙስና ወንጀል ተጠርጥረው በሕግ ጥላ ስር የሚገኙት የእናቶ በረከት ስምዖን ለፍርድ መቅረብ ከለውጡ ጋር በተያያዘ በሕዝብ ዘንድ ጥያቄ ውስጥ ገብቶ የነበረውን የሕግ የበላይነት መስመር እየያዘ መሆኑን ማሳያ ነው ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ገልጸዋል። ነዋሪዎቹ ይህንን የተናገሩት ከትላንት ጀምሮ የእናቶ በረከት ስምዖንን ችሎት ለመከታተል በርካታ የባህር ዳር ከተማ ነዋሪዎች በከፍተኛው ፍርድ ቤት በተገኙበት ወቅት ለአሜሪካ ድምፅ በሰጧቸው አስተያየቶች ነው። አስቴር ምስጋናው ከባህር ዳር ተከታዩን ልካለች።
ዛሬ ረፋዱ ላይ ነበር በሙስና ወንጀል የተጠረጠሩት የቀድሞ የባዴን ከፍተኛ አመራር አቶ በረከት ስምኦንና አቶ ታደሰ ካሳ በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት በተገኙበት ጉዳያቸው መታየት የጀመረው። የተከሰሱበትን ዝርዝር የያዘውን ወረቀት ካነበቡ በኋላ የ62 ዓመቱ አዛውንት አቶ በረከት የዋስ መብታቸው ተጠብቆ የፍርድ ሂደቱ አዲስ አበባ እንዲሆን ፍርድ ቤቱን የጠየቁት ምክንያታቸው ደግሞ የልብና የደም መርጋት በሽታ ስላለብኝ የቤተሰብ ልዩ ድጋፍና እንክብካቤ ስለሚያስፈልገኝና ቤተሰቦቼ የሚኖሩትም አዲስ አበባ ስለሆነ ነው በማለት አቤቱታቸውን አሰምተዋል። አቶ በረከት ሌላው ያነሱት ነጥብ ደግሞ መብት የተከብሮ መከራከር አልችልም ነው ያሉት። ለዚህ ደግሞ እንደ ማስረጃ ያቀረቡት ትናንት በታሰርኩ በ9ኛ ፖሊስ ጣቢያ በርካታ ወጣቶች በመገኘት ነፍሰ ገዳይና ሌባ እያሉ የመልካም ስምና ክብሬን አጉድፈዋል። ከዚህ ጋር በተያያዘ ትላንት ወደ ችሎት ለመምጣት በመወከርም የጸጥታው ጉዳይ አስተማማኝ ባለመሆኑ መቅረቱ ይሻላል ተብዬ ዛሬ እንድመጣ ተደርጓል። ቤተሰቦችም የፍርድ ሂደቱን መጥተው እንዳይከታተሉ ተደርገዋል። አቶ በረከት በማረሚያ ቤት ቆይታቸውም የሰብአዊ መብት ጥሰት ተደርጎብኛል ሲሉ ቅሬታ አሰምተዋል። ምግብ በሰዓቱ አልቀረበልኝም፣ ምሳና አራት ተብሎ 10 ሰዓት ላይ ነው የመጣልኝ ብለዋል። በጥቅሉ የሕግ የበላይነት በሌለበት አካባቢ መብት የተከብሮ መከራከር ስለማልችል ጉዳዬ ወደ አዲስ አበባ ይዛወርልኝ ሲሉ ፍርድ ቤቱን ጠይቀዋል። ሌላው ተከሳሽ አቶ ታደሰ ካሳ በበኩላቸው ከዚህ በፊት በክልሉ መንግስትና ሚዲያ ሌባና ዘራፊ እየተባልኩ ስለቆየው ራሴን እንደ ተጠርጣሪ ሳይሆን እንደ እስረኛ ነው የምቆጥረው ካሉ በኋላ ከጥራት ኮርፖሬት ጋር በተያያዘ ለሚነሱ ጉዳዮች በክልሉ አመራርም ሆነ ሚዲያ ለክስ የሚያበቃኝን ማስረጃ አጠናክሬ ጨርሻለሁ ስለተባለ የዋስትና መብቴ ተጠብቆ ጉዳዬን አዲስ አበባ ሁኜ መከታተል እንድችል ይፈቀድልኝ ሲሉ ፍርድ ቤቱን ጠይቀዋል። የጤና ችግርም እንዳለባቸውም አውስተዋል። አቃቢ ሕጉ በበኩሉ ተመዘበረ ካለው የሀብት መጠን ከፍተኛነት አንጻር ዋስትና እንዳይሰጣቸውና የተጠረጠሩበት ወንጀልም የተፈጸመው በአማራ ክልል በመሆኑ ጉዳያቸው በባህር ዳር እንዲታይ ፍርድ ቤቱን ጠይቋል። የጥረት ኮርፖሬትን በባለቤትነት ሲመሩ በነበረበት ወቅት የዳሽን ቢራ ፋብሪካ በ90 ሚሊዮን ዶላር ለአንድ እንግሊዝ ሀገር ለሚገኝ ካምፓኒ መሸጡን አረጋግጠናል። የተሸጠው ገንዘብ ግን ወደ ድርጅቱ አልገባም። የተሸጠበት ሰነድም በተደራጀ መልኩ አልተቀመጠም። ሰነዱን የማሰባሰብ መረጃ የማደራጀትና በኦዲት የማረጋገጥ ስራ ለመስራት ተጨማሪ ጊዜ ያስፈልገኛል ሲል አቃቢ ሕጉ ችሎቱን ጠይቋል። ከዚህ ባለፈም ተጠርጣሪዎቹ ቀድሞ ከነበራቸው ተጽዕኖ ፈጣሪነት አቅም ከግምት ውስጥ በማስገባት በዋስትና ቢለቀቁ ሰነዶችን ሊያሸሹ ይችላሉ በማለት ጥያቄያቸውን ተቃውሟል። ግራቀኙን ያደመጠው ፍርድ ቤቱም የተመዘበረው ሀብት በአማራ ክልል ስለሆነ ጉዳዩ መታየት ያለበት በባህር ዳር እንዲሆን ፍርድ ቤቱ ወስኗል። የነበራቸውን ከፍተኛ የስራ ኃላፊነት ከግምት ውስጥ በማስገባት ልዩ ጥበቃ እየተደረገላቸው ከዛሬ ጀምሮ ማረሚያ ቤት እንዲያርፉ ፍርድ ቤቱ የወሰነ ሲሆን አቃቢ ሕጉ ያቀረበውን የ14 ቀን ተጨማሪ የጊዜ ቀጠሮ በመፍቀድ ለየካቲት 1 ቀን ቀጠሮ በመያዝ የዛሬው ውሎ አጠናቋል። በተያያዘ ዜና ከትናንት በስቲያ ጀምሮ እና አቶ በረከት ስምኦን ባሉበት 9ኛ ፖሊስ ጣቢያና ችሎት በሚካሄድበት ከፍተኛ ፍርድ ቤት በርካታ ወጣቶች ተገኝተዋል። አንዳንድ ወጣቶች ከአሜሪካ ድምጽ ጋር በነበራቸው ቆይታ የእነ አቶ በረከት መያዝ ሁሉም ሰው በሕግ ፊት እኩል መሆኑን ማሳያ ነው ሲሉ ተናግረዋል።
ጌታቸው ወንድም እባላለሁ። ከባህር ዳር ነዋሪ ነኝ። የሕግ ባለሙያ ጠበቃ ነኝ። አሁን ለፍርድ ሊቀርቡ እየተጠባበቅናቸው ያሉ ሰዎች ባለፈው ስርዓት ሰብአዊ መብትም ሆነ በሙስና ጉዳይ ትልቅ ግድፈት ሲፈጽሙ የኖሩ ናቸው ብዬ አምናለሁ እኔ በግሌ። በእርግጥ በፍርድ እስኪረጋገጥ ድረስ ነጻ ሆነው የመገመት መብት አላቸው። ግን አዴፓ ወይም እንደ ክልሉ መንግስት እነዚህ ተጠርጣሪ የወንጀል ተጠርጣሪዎችን ከፍተኛ የመንግስት ባለስልጣን የነበሩ ሰዎችን ለፍርድ ማቅረቡ የለውጡ ሂደት መስመር የያዘ መሆኑን ያሳያል። ይሄ ጅምር ነው። የሚቀሩ አሉ። በተለይ ደግሞ በሰብአዊ መብት ጥሰት
ስሜን ጀምሬ ወርቄ ይባላል። በጠበቃና ህግ አማካሪ ነኝ። ቀደም ሲል በመንግስት ስልጣን ላይ የነበሩ አቶ በረከት ስምኦንና አቶ ታደሰ ካሳ የተባሉ መሪ የነበሩ ነገር ግን በቅርብ ጊዜ ከማዕከላዊ ኮሚቴነት አባል የወረዱ የነበሩ ሰዎች አሁን በሙስናና በተለያዩ ወንጀሎች ተጠርጥረው ይቀርባሉ ተብሎ ስለሆነ ነው እዚህ ችሎት ላይ እየተበቀነ ያለው። ህገ መንግስቱ መከበር የጀመረበት ዕለት ነው ብዬ አስባለሁ። ሰዎች ሁሉ በህግ ፊት እኩል ናቸው የሚለው መርህ የተረጋገጠበት ዕለት ዛሬ ነው ብዬ ወስዳለሁ። ለምን እነዚህ ሰዎች ቀደም ሲል ከበረሃ ትግል ጀምሮ መንግስት አገሪቱን የተቆጣጠረ አንስቶ የነበሩበት ፖለቲካዊ ውሳኔ መንግስታዊ ውሳኔ ሲያደርጉ የነበሩ ሰዎች ናቸው። ነገር ግን አሁን በተጀመረው የለውጥ ሂደት ውስጥ አዴፓ ከነበራቸው ስልጣን በማውረድ አሁን ደግሞ በስልጣን በነበሩባቸው ግዚያቶች የፈጸሟቸው ወንጀሎች ላይ ጠርጥሬያቸዋለሁና ምርመራ ይጀመር ብሎ በህግ ጥላ ስር አድርጎ ማምጣቱ እንደ ትልቅ የለውጥ ሂደት ነው እኔ ማስተው። ምክንያቱም የሩል ኦፍ ሎው ምን ነው ነው ህገ በላይነት ሰዎች በህግ ፊት እኩል የመሆናቸው አጥፊ ትንሽ ትልቅ ዳ ሀብታም ባለስልጣን ሳይለይ የሚጠየቅበትን የህግ የበላይነት ለማሳየት ጅማሩ ነው ይወስዳል።
አያይዘው የፌደራል መንግስትም ሆነ የክልሉ መንግስት ሀገሪቷን ለድህነት የዳረጉና የሰብአዊ መብት ጥሰት ያደረሱ ግለሰቦችን እየተከታተለ መያዝ አለበት ሲሉ አስተያየታቸውን ሰጥተዋል።
ፌደራል መንግስቱ ጥያቄ ውስጥ እንዳይወድቅ እነዚህ በትልልቅ ወንጀሎች በሰብአዊ መብት ጥሰት በትልቅ ሙስና ሀገሪቱን አደህይተው እዳ በዳ አድርገው የወጡ ባለስልጣኖች ተሸሽጓል የሚባሉባቸው ጠቅላይ አቃቤ ህግ በግልጽ መግለጫ ሰጥቷል። ባለፈው የእስር ትእዛዝ ወጥቶባቸው ግን እስካሁን ያልተያዙ ትልልቅ ባለስልጣኖች አሉ። ህዝቡ በመንግስት ላይ አመኔታ እንዲኖረው ከተፈለገ መንግስትም እንደ መንግስት ስራውን ማከናወን ህግ ማስከበር የመንግስት የመጀመሪያ ግዴታው ስለሆነ ይሄ መንግስትነቱን የሚያረጋግጥበት ስለሆነ እነዛ የተሸሸጉ ሰዎች መምጣት አለባቸው፣ ለህግ መቅረብ አለባቸው። ይሄ ምንም ያደራድር ጉዳይ አይደለም። ስለዚህ ፌደራል መንግስቱ አሁን የጀመረውን የክልሉን ጉዳይ አይቶ ፌደራል መንግስቱም እንደ ፌደራል መንግስትነቱ እነዚህ ሰዎች ከተሸሸጉበት አድርገው አውጥቶ ለፍርድ ማቅረብ አለበት። ክልሎችም ለዚህ መተባበር አለባቸው። ሌሎች ክልሎች አለዛ ወንጀለኛ እየሸሸጉ የፌደራል መንግስቱ አካል ሆኖ መቀጠል አይቻልም።
ሞት ባይኖር መጎስ ባላለሁኝ ቦምብ ጥለሃን ተብዬ ተሰቃይቼ በማላውቀው ነገር ተደብድቤ ታስር ግንቦት ሰባት አባል ግንቦት ሰባት በእኔ ግንቦት ሰባት የሚባለውንም በዛን ጊዜ ስጠይቅ ነው እንጂ አላውቀው። ለህዝብ የሚቆም መንግስት እስከመጣ ድረስ አንድም ሰው በማያውቀው ነገር እየተደበደበ ንብረታችንም እንደተወረሰ ነው የቀረ። ስለዚህ ግን የህግ የበላይነት እያየነ እስከሆነ ድረስ ገና ዋናው የሚመነጠረው እነ ጌታቸው አሰፋ ተያዙ የተባለ ጊዜ ነው ዋናው አንድ ህይወት የሚወርድ። ስለዚህ ግን አሁንም ይቀራል የአማራ ክልል የራሳችን ሰው ሁላ እንዳለበት እንዲታወቅ ያስፈልጋል።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።